ይህ የአሜሪካ ድምጽ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ ዝግጅታችን ጀመረ። ለምሽቱ ያዝናቸውን ዝግጅቶቻችንን እናስተዋውቃችሁ። በሲዳማ ክልል በህገ ወጥ የነዳጅ ንግድ ላይ ተሳተፉ የተባሉ 40 ሰዎች መከሰሳቸው ተገለጸ። ሌሎች ዘገባዎች እንዲሁም ደግሞ ጥንቅሮች ይኖሩናል። የዓለም አቀፍ ዜናዎችንም ወደ እናንተ የምናደርስ ይሆናል። ሰላም ጤና ስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የምሽቱን ዝግጅት እየመራው አብሬያችሁ ምዘልቀው ኤደን ገረሙ ነኝ። ዋና አዘጋጇ ጽዮን ግርማ፣ አሉላ ከበደ እዚህ ስቱዲዮ ካጠገቤ ለእናንተ ዓለም አቀፍ እንዲሁም ደግሞ የሀገር ውስጥ ዜናዎችን ለማድረስ ይገኛል። ንጉሱ ታምሬ ስርጭቱን በማቀናበር አብሮናለ። የዌብና ማህበራዊ ድረገጽ ፕሮዲሰራችን አበባየው ገበያው እንዲሁም ደግሞ ከሌሎች ባልደረቦቻችን ጋር በመሆን አብራችሁን ታመሹ ዘንድ እየጋበዝኩ አሁን ለምሽቱ ወደ ያዝነው ዜና እናልፋለን።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን። እስራኤል ፍልስጤማውያን ጋዛን ለቀው እንዲወጡ ለማስቻል እንዲያቅዱ ጦሯን አዘዘች። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ውድመት የደረሰበት የጋዛ ክልል የሚተዳደርበትን አስመልክቶ ያቀረቡትን ሀሳብ ከዓለም ዙሪያ መጠነ ሰፊ ነቀፌታ ገጥሞታል። ትራምፕ በአንዳንድ የዓለሙ የወንጀለኞች ችሎት ሰራተኞች ላይ ማዕቀብ ጣሉ የሚሉት ይገኙበታል። ወደ ዝርዝሩ እንዘልቃለን። እስራኤል ፍልስጤማውያን ጋዛን ለቀው እንዲወጡ ለማስቻል እንዲያቅዱ ጦሯን አዘዘች። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ውድመት የደረሰበት የጋዛ ክልል የሚተዳደርበትን አስመልክቶ ያቀረቡትን ሀሳብ ተከትሎ ነው የእስራኤል መከላከያ ሚኒስቴር ፍልስጤማውያን ከጋዛ ሰርጥ እንዲወጡ የሚያስችል እቅድ እንዲያወጣ ሰራዊቱን ያዘዘችው። የመከላከያ ሚኒስቴር እስራኤል ካትስ ትላንት ሐሙስ ሲናገሩ እስራኤል መከላከያ ኃይሎች የጋዛ ነዋሪዎች በፈቃዳቸው አካባቢውን ለቀው መሄድ የሚያስችላቸው እቅድ እንዲያዘጋጅ መመሪያ ሰጥቻለሁ ብለዋል። ካትስ እቅዱ የመውጫ መንገድና የብስ ማቋረጫ እንዲሁም በባህርና በአየር ለመጓጓዝ የሚያስችሉ አማራጮች ዝግጅትን ያካትታል ብለዋል። የመከላከያ ሚኒስትሩ አክለውም የጋዛ ነዋሪዎች በጦርነቱ ወቅት በሐማስ ታጣቂዎች ላይ በተነጣጠሩት የእስራኤል የምድር ጦርና የአየር ድብደባዎች የተጎዳውን አካባቢ ለቀው እንዲወጡ ትራምፕ ያዘዙት ቆራጥ እቅድ ያሉትን በደስታ መቀበላቸውን ነው ያመለከቱት። ትራምፕ በበኩላቸው ትላንት ሐሙስ በሰጡት አስተያየት እስራኤል ከሐማስ ጋር ያካሄደችው ጦርነት ካበቃ በኋላ የጋዛ ሰርጥን ለዩናይት ስቴትስ አሳልፋ መስጠት አለባት፣ ምንም አይነት የአሜሪካ ወታደር በዚያ ማሰማራትም አያስፈልግም ብለዋል። የሜዲትራኒያንን ባህር የሚያዋስነው አካባቢ ያለውን ጠባቡን የጋዛ ሰርጥ የዩናይት ስቴትስ በባለቤትነት እንድታስተዳድረው ያላቸውን ፍላጎት አስመልክቶ ትሩስ ሶሻል በተባለው የማህበራዊ ግንኙነት መድረካቸው ላይ ያሰፈሩት ትራምፕ በእርሳቸውም እቅድ መሰረት ቁጥራቸው 2 ሚሊዮን በላይ የሚሆኑ ፍልስጤማውያን አዳዲስና ዘመናዊ ቤቶች ባሉባቸው ለደህንነታቸውም አስተማማኝ በሆኑና ይበልጥም የተዋቡ ባሉት በክልሉ የሚገኙ አካባቢዎች ውስጥ ገና ድሮ እንዲሰፍሩ የሚያስችል ነው ብለዋል። ትራምፕ የሚሉት ስፍራ እዚያው ጋዛ ውስጥ ይሁን እስካሁን ሀሳቡን ባልተቀበሉም ሆነ በሌሎች አገራት ዝርዝር አልተሰጠበትም። በእርግጥ ደስተኛ የመሆን ደህንነታቸውን የመረጋገጡና ነጻ የመሆን እድል ይኖራቸዋል ሲሉም ጽፈዋል። ይህ በእንዲህ እንዳለ ሐማስ በትላንትናው ዕለት ሁሉም ፍልስጤማውያን አንጃዎች ትራምፕ ጋዛን ለመቆጣጠር ያቀረቡትን ሀሳብ በመቃወም አብረው እንዲሰሩ ሲል ጥሪ አቅርበዋል። በተያያዘ ሌላ ዜና ችግሩን አናባብስ ሲሉ ያሳሰቡት የመንግስታቱ ድርጅት ዋና ጸሐፊን ጨምሮ ትራምፕ የጋዛው ውጥን ከዓለም ዙሪያ መጠነ ሰፊ ነቀፌታ ገጥሞታል። መፍትሄ ፍለጋ ፍልስጤማውያንን ከጋዛ በማውጣት ችግሩን ይበልጥ ማባባስ የለብንም ያሉት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ለመሠረታዊ ዓለም አቀፍ ሕጎች ከበሬታ መቆም ያስፈልጋል፣ ከማንኛውም አይነት የዘር ማጽዳት ድርጊት መራቅም አስፈላጊ ነው ብለዋል። አንድን ሕዝብ ከሚኖርበት አካባቢ በኃይል ወደ ሌላ ስፍራ ማዛወር በዓለም አቀፉ ሕግ በጥብቅ የተከለከለና ከዘር ማጽዳትም ሊቆጠር የሚችል ድርጊት ነው። የጀርመኑ ፕሬዚዳንት ፍራንክ ዋልተር ሽታይን ማርያም ከትላንት በስቲያ ረቡዕ በሰጡት አስተያየት የትራምፕ እቅዶች በአንዳንድ ወገኖች ላይ ጥልቅ ጭንቀትና አልፎ ተርፎም የመሸበር ስሜት ጭምር ሊቀሰቅሱ የሚችሉ እናም በዓለም አቀፍ ሕግ ተቀባይነት የሌላቸው ናቸው ብለዋል። 22 አባላት ያሉት የአረብ ሊግ በበኩሉ የትራምፕ እቅድ አለመረጋጋትን ሊያስከትል የሚችልና የፍልስጤምን የሀገር የመሆን እድልም የማያቃና ነው ብሎታል። የብሪታንያው ጠቅላይ ሚኒስትር ኪር ስታርመርም በተመሳሳይ ፍልስጤማውያን ወደ ቤታቸው መመለሱ ይችሉ ዘንድ መፈቀድ አለበት ብለዋል። ቀያቸውን መልሰው እንዲገነቡ ሊፈቀድላቸው እኛም በመልሶ ግንባታውና የሁለት ሀገር መፍትሄ በሚባለው እቅድ አብረናቸው ልንሆን ይገባል ነው ያሉት። ትራምፕ የጋዛ ባለቤት ስለመሆን የሰነዘሩት ይህ ሀሳብ ተከትሎም አውስትራሊያ፣ ቻይና፣ ጀርመን፣ አየርላንድ፣ ሩሲያ፣ ሳውዲ አረቢያና ስፔን ሁለቱ አገሮች እስራኤልና ፍልስጤም እንደ ሀገር ጎን ለጎን በሰላም የሚኖሩበትን መንገድ ለመፍጠር የታለመውን የሁለቱን አገራት መፍትሄ የተባለውን እቅድ መደገፋቸውን እንደሚቀጥሉ አስታውቀዋል። የፍልስጤማውያኑ ፕሬዚዳንት መሐሙድ አባስም የመንግስታቱ ድርጅት የፍልስጤምን ሕዝብና የማይገሰሱ መብቶችን እንዲያስጠብቅ የሚል ጥሪ አሰምተዋል። ትራምፕ ሊያደርጉ ያቀዱት ዓለም አቀፍ ሕግ በእጅጉ የሚጥስ ነው ሲሉም ኮንነዋል። ትራምፕ በዓለሙ የወንጀለኞች ችሎት ላይ ማዕቀብ ጥለዋል። ፕሬዚዳንት ትራምፕ በመጀመሪያው የሥልጣን ዘመናቸው የወሰዱትን እርምጃ በመድገም በአሜሪካ ዜጎች ላይ ወይም እንደ እስራኤል ባሉ አጋሮቻቸው ላይ ምርመራ ባደረጉ የዓለም አቀፉ የወንጀል ችሎት አይሲስ የሚያገለግሉ ግለሰቦች የተነጣጠረ የኢኮኖሚ እንዲሁም የጉዞ ማዕቀብ እንዲጣል ትዕዛዝ ሰጥተዋል። እርምጃው በጋዛ ጦርነት ሳቢያ ከቀድሞ መከላከያ ሚኒስትራቸውና ከፍልስጤሙ ታጣቂ ቡድን ሐማስ መሪ ጋር በዓለም አቀፉ ችሎት ከሚፈለጉት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የዋሽንግተን ጉብኝት ጋር ተገጣጥሟል። በመጀመሪያው የትራምፕ አስተዳደር እንደ አውሮፓውያን የዘመን አቆጣጠር በ2020 አፍጋኒስታን በሚገኙ የአሜሪካ ወታደሮች ላይ ፈጽመዋል የተባሉ የጦር ወንጀሎች ምርመራ ሳቢያ ዋሽንግተን በአቃቤ ሕግ ፋቱ ቤንሱዳና በረዳታቸው ላይ ማዕቀብ መጣሏም የሚታወስ ነው። አይሲሲ ጉዳዩን አስመልክቶ ለቀረበለት ጥያቄ ለጊዜው ምላሽ አልሰጠም። እርምጃው ማዕቀቡ የተጣለባቸው ግለሰቦች በአሜሪካ ውስጥ ያላቸውን ማንኛውንም አይነት ንብረት እንዳያንቀሳቅሱ ማድረግንና ቤተሰቦቻቸውን ጨምሮ ዩናይትድ ስቴትስን እንዳይጎበኙ መከልከልን ያካትታል። የዩናይትድ ስቴትስ ማዕቀብ የጣለችባቸውን ሰዎች ስም መቼ ይፋ እንደምታደርግም ለጊዜው ግልጽ አይደለም። የኢራኑ መንፈሳዊ መሪ በሀገራቸውና በዩናይት ስቴትስ መካከል በቴሄራን የኒውክሌር ፕሮግራም ዙሪያ ሊካሄድ የታቀደውን ድርድር ተችተዋል። የኢራኑ ከፍተኛ መንፈሳዊ መሪ ፕሬዚዳንት ዶናልድ ትራምፕ በኢራን የኒውክሌር ፕሮግራም ዙሪያ ስለሚደረግ ድርድር ጉዳይ ማንሳታቸውን ተከትሎ በሰነዘሩት ትችት ከዩናይት ስቴትስ ጋር የሚደረግ ድርድር የብልሃት አስተዋይነት የተመላ ወይም ክብር የሚቸረው ድርጊት አይደለም ብለዋል። የኢራኑ መንፈሳዊ መሪ አያቶላ አሊ ሀሚኒ አክለውም እንደዚህ ካለ መንግስት ጋር ምንም አይነት ድርድር ሊኖር አይገባም ብለዋል። ሆኖም ከዋሽንግተን ጋር ንግግር እንዳይደረግ የሚል ቀጥተኛ ትዕዛዝ ከመስጠት ግን ተቆጥበዋል። ከሚኒ ይህን ያሉት ዛሬ አርብ ቴህራን ላይ ለአየር ኃይል መኮንኖች ንግግር ባሰሙበት ወቅት ነው። የአሁኑም አስተያየታቸው ቀደም ሲል ከዩናይት ስቴትስ ጋር የሚደረግን መሰል ድርድር በተመለከተ ይሁንታ ካሳዩበት አቀራረብ የሚቃረን ይመስላል ተብሏል። የ85 ዓመቱ ከሚኒ ከምዕራቡ ዓለም ጋር መደራደርን በተመለከተ ሁሌም ጥንቃቄ የተመላ ሀሳብ በመስጠት ነው የሚታወቁት። ካሚኔ ይህን አስተያየት እንዲሰጡ የገፋፋቸው ግን ምን እንደሆነ ለጊዜው ግልጽ አይደለም። ሆኖም ትራምፕ ባለፈው ማክሰኞ ከፍተኛው ጫና የሚሉትን አቀራረብ ኢራን ላይ ዳግም ተግባራዊ የሚያደርግ ፕሬዚዳንታዊ ትዕዛዝ ቢፈርሙም ከቴሄራን ጋር ስለሚደረግ ግንኙነት ግን ጠቁመው ነበር። በጊዜው ከዋይት ሀውስ በሰጡት አስተያየትም ፕሬዚዳንታዊውን ትዕዛዝ ልፈርም ነው፣ ሆኖም ግን ብዙም የምንጠቀምበት አይመስለኝም ወይም እንደማንጠቀምበት ተስፋ አድርጋለሁ ብለዋል። ከኢራን ጋር ስምምነት ማድረግ መቻል ያለመቻላችንን ግን እናያለን ያሉት ትራምፕ በኢራን ላይ ማጥበቅ አንፈልግም፣ ለነገሩ በማንም ላይ ቢሆን ማጥበቅ የለብንም፣ ሆኖም የኒውክሌር ቦምብ ሊኖራቸው ግን አይችሉም አይገባምም ብለዋል። ክቡራትና ክቡራን፣ ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት።
የአርብ ምሽት የካቲት 11 2017 ዓ.ም ተምረት ዝግጅታችንን የምሽቱን ዜናዎች ያደረሰን አሉላ ከበደን እናመሰግናለን። ስርጭቱን በማቀናበር ንጉሱ ታምሬ፣ በዋና አዘጋጇ ጽዮን ግርማ፣ እንዲሁም ደግሞ እኔ ኤደን ገርሞ መሰናዶውን በመምራት የዌብና ማህበራዊ ድረገጽ ፕሮዲሰራችን አበባየሁ ገበያው አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ስርጭቶቻችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቪኦኤ አማርኛ የፌስቡክ ገጽና ድረገጽ ላይ እንድትከታተሉ እየጋበዝኩ ለምሽቱ አብይ ወዳደረግነው ዘገባ እናልፋለን። የምሽቱ አብይ ርዕሳችን በሲዳማ ክልል በህገ ወጥ የነዳጅ ንግድ ላይ የተሳተፉ የተባሉ ሰዎች መከሰሳቸው ተገለጸ የሚል ነው። ወደ በኋላ ላይ ለእናንተ የምናደርስ ይሆናል። ወደ ሌላ ዘገባ ነው የምናልፈው። ዩናይትድ ስቴትስ አብዛኛው የውጭ እርዳታዋ ለሶስት ወራት እንዲቋረጥ ያደረገችውን ውሳኔ ተከትሎ ደቡብ አፍሪካ ውስጥ የኤች አይ ቪ ቫይረስ በደማቸው ውስጥ ያሉ ሰዎችን የሚረዱ ተቋማት ምን እንደሚያደርጉ ግራ ተጋብተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ነፍስ አድን የእርዳታ ስራዎች እንደሚቀጥሉም አስታውቋል። ይሁን እንጂ ቀደም ብለው ስራቸውን ያቆሙ ግብረሰናይ ተቋማቶች በመቀጠሉ ረገድ ምን ማድረግ እንዳለባቸው በግልጽ እንደማያውቁም ይናገራሉ። በአመታት የተመዘገቡ ክንዋኔዎችን ሊቀለብሱ ይችላል የሚል ስጋትም አላቸው። ኬት ባትሌት ከጆሃንስበርግ ያጠናቀረችው ዘገባ ዝርዝሩን ይዟል። ቆንጅታዬ እንደሚከተለው አሰናድተዋለች።
ከዓለም ከፍተኛውን ለኤችአይቪ የተጋለጡ ሰዎች ቁጥር የያዘችው ደቡብ አፍሪካ ነች። ወደ 8 ሚሊዮን የሚደርሰው ህዝቧ ለቫይረሱ የተጋለጠ ነው። ይህም ሆኖ ደቡብ አፍሪካ ኤችአይቪ በደማቸው ውስጥ ላለ ሰዎች በሚሰጠው ሕክምና ብቻ ሳይሆን ተጨማሪ ሰዎች እንዳይያዙ በመከላከል ረገድ ከፍተኛ የሆነ ስኬትም አስመዝግባለች። ይህ ሊሆን የቻለው በሀገሪቱ ለኤችአይቪ ህሙማን በሰለጠኑ ባለሙያዎች ለሚሰጠው ሕክምና መጠነ ሰፊ ወጪ በመመደቡ ነው። ከዚህ ወጪ ውስጥ ወደ 17 ከመቶ የሚሸፈነው ፔፕፋር በሚል የእንግሊዝኛ የምህፃር ስም በሚጠራው የዩናይትድ ስቴትስ ፕሬዝደንታዊ የጸረ ኤድስ አስቸኳይ ድጋፍ መርሃ ግብር አማካይነት ነው። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ በውጭ ሀገር በዩናይትድ ስቴትስ የገንዘብ ድጋፍ የሚካሄዱ የእርዳታ መርሃ ግብሮች ከፖሊሲዎቿ ጋር የተጣጣሙ መሆናቸው እንዲፈተሽ በሚል ባስተላለፉት ማስፈጸሚያ ትዕዛዝ መሰረት የውጭ እርዳታዎች ለሶስት ወራት እንዲቋረጡ ተደርጓል። ይህም ደቡብ አፍሪካ ውስጥ የጤና ጥበቃ ተቋማትንና ታካሚዎቻቸውን ግራ አጋብቷል። ታማሳንካ ሲዮ ጾታዋን የቀየረች ከኤች አይ ቪ ጋር የምትኖር ደቡብ አፍሪካዊ ነች።
These people are frustrated. They live in fear. They don't know what's going to happen.
ሰው ሁሉ ተጨንቋል። ፍርሃት ውስጥ ነው ያለው። ምክንያቱም ምን እንደሚሆን አያውቁም። የተቋረጠው በጊዜያዊነት ይሁን ለዘለቄታው ስለማያውቁ ነው።
ሲዮ የምትታከምበት የነበረው ክሊኒክ ከተዘጋ 2 ሳምንት ሆኖታል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ነፍስ አድን እርዳታዎች እንደሚቀጥሉት አስታውቋል። ሆኖም ነፍስ አድን ድጋፍ ምንን እንደሚያካትት ከፔፕፋር የገንዘብ ድጋፍ የሚያገኙ በርካታ የደቡብ አፍሪካ ድርጅቶች ግልጽ አልሆነላቸውም። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የውጭ እርዳታ እንዲቆም የተሰጠው ትዕዛዝ የትኞቹን እንደማይመለከት ግልጽ አድርገናል ብለዋል።
If it saves lives, if it's emergency life-saving aid, food, medicine, whatever.
ነፍስ አድን እርዳታ ከሆነ ማለትም አጣዳፊ የምግብ የመድኃኒትና ማንኛውም አጣዳፊ እርዳታ ከሆነ የተወሰደው እርምጃ አይመለከተውም። ከዚህ በላይ እንዴት ግልጽ አድርገን ለመናገር እንደምንችል አላውቅም።
የሚኒስቴር መስሪያ ቤታቸው ከፔፕፋር ፕሮግራሞች የውጭ እርዳታ እንዲቋረጥ የተሰጠው ትዕዛዝ የትኞቹን እንደሚመለከትና የትኞቹን እንደማይመለከት በጽሑፍ መመሪያ አስተላልፏል። የደቡብ አፍሪካ የጤና ሚኒስትር ኤረን መትሶሊዲ የፔፕፋርን መርሃ ግብሮች በሚመለከት ረቡዕ ዕለት ከባልደረቦቻቸው ጋር ስብሰባ አድርገው የተወያዩበት ሲሆን የዩናይትድ ስቴትስ እርምጃ ዱብ ዕዳ ሆኖብናል ብለዋል። ተጨማሪ ማብራሪያም እንደጠየቁ ገልጸዋል።
If you say American money cannot be used for LGBTQI+ and we do the counseling and testing and somebody who falls with it.
የአሜሪካን ገንዘብ በምጻሩ LGBTQ በሚባሉት የጾታዊ ማንነቶች ውስጥ የሚጠቃለሉ ሰዎች ለሚመለከቱ ስራዎች መጠቀም አይቻልም ከተባለ እኛ የምርመራና የምክር አገልግሎት ስራ እንሰራለን። አንድ ሰው በእነዚህ ጾታዊ ማንነቶች የተካተተ ከሆነ መርዳት አይቻልም ማለት ነው።
ሊንዳ ቤከር በሙያቸው ሐኪምና ሳይንቲስት ሲሆኑ በደቡብ አፍሪካ የሚገኘው የዴዝመን ቱቱ የኤችአይቪ ማዕከል ስራ አስኪያጅ ናቸው።
sort of is not one homogenous picture. In some places it's parts of services that have been stopped.
And wet ermja idellem andand bota la yetequaratut yetossanu agalgulotoch nacho lela ga degmo be pepfar dgaf yemisara clinic mulu bemulu yetezeggabet unetam alle
ጾታቸው ለቀየሩ ሰዎች ከመሰጡ የጤና አገልግሎቶች ውስጥ አንዳንዶቹ ሙሉ በሙሉ መዘጋታቸውና በአንዳንድ አካባቢዎች ደግሞ የጤና አማካሪዎች ወደ ስራቸው መግባት እንዳልቻሉ ነው ሊንዳ ቤከር አክለው የገለጹት.
Particular service that is no longer available or some community-based testing or mobile.
የተወሰነ አገልግሎት የተቋረጠባቸው ወይም በማህበረሰብ ውስጥ በመዛወር የሚሰጡ የምርመራ ስራዎች እንዲቆሙ የተደረገባቸው ስፍራዎች አሉ. አንዳንዱ ጋር ደግሞ PrEP የተባለው የኤችአይቪ መከላከያ መድኃኒት እርዳታ ተቋርጧል.
PrEP ለቫይረሱ የመጋለጥ አደጋቸው ከበድ ያለ ለሆኑ ሰዎች የሚሰጠው የመከላከያ መድኃኒት ነው. ሊንክ ሼፐርድ ትራያንግልስ ፕሮጀክት ለሚባል ለተመሳሳይ ጾታ አፍቃሪዎችና ጾታቸውን ለቀየሩ ሰዎች አገልግሎት የሚሰጥ ቡድን ሰራተኛ ስትሆን በበርካታ 10 ዓመታት ስራ የተገኘ ውጤት ሊበላሽብን ነው የሚል ስጋት እንዳላት ገልጻለች.
The impact is devastating. The PEPFAR funding has been a lifeline for millions. And it ensures access to HIV treatment, prevention services, and of course, community-based healthcare.
ከባድ ጉዳት ነው ያስከተለው። ብዙ ሚሊዮን ሰዎች ነፍስ አድን የጸረ HIV መድኃኒቶች HIV መከላከያ እንዲሁም ማህበረሰባዊ የጤና ጥበቃ አገልግሎቶችን የሚያገኙት ከፔፕፋር በሚመጣ የገንዘብ ድጋፍ ነው። ከድጋፉ መቋረጥ ጋር ተያይዞ የመድኃኒት አቅርቦት እየተቋረጠ ነው። ክሊኒኮች የሚሰጡትን አገልግሎት በመቀነስ ላይ ናቸው። የማህበረሰብ ጤና አገልግሎት ሰራተኞችም መተዳደሪያቸውን እያጡ ነው።
ደቡብ አፍሪካ ውስጥ 5.5 ሚሊዮን ሰዎች ጸረ HIV መድኃኒት ተጠቃሚ ናቸው። አብዛኛውን ወጪ የሚሸፍነው የሀገሪቱ መንግስት መሆኑን የጤና ሚኒስትሩ ገልጸዋል። ቢሆንም ከፔፕፋር የሚገኘው ድጋፍ ሲጓደል በስልጣና በጤና ጣቢያዎችና በአገልግሎት አቅርቦት ረገድ ችግር እንደሚያስከትል ሳይጠቅሱ አላለፉም። ሆኖም የደቡብ አፍሪካ መንግስት በኤችአይቪ ዙሪያ የሚሰሩ ስራዎችን በሚመለከት በውጪ እርዳታ ላይ መተማመንን ለመቀነስ በሚል አማራጭ እቅዶችን እየነደፈ እንደሆነ ሚኒስትሩ ጨምረው አመልክተዋል። ረቡለት በሀገሪቱ ጤና ላይ የሚሰሩ ድርጅቶች ለደቡብ አፍሪካ መንግስት በላኩት ደብዳቤ ዩናይትድ ስቴትስ የውጭ እርዳታ እንዲቋረጥ ማዘዟን ተከትሎ ቢያንስ 900 ሺህ የሚሆኑ የኤችአይቪ ህሙማን በቀጥታ ለጉዳት ተጋልጠዋል ብለዋል።
እየተከታተላችሁት ለምሽቱ ቀዳሚ ያደረግነውን ዘገባ ነበር። የትንታኔው መጽሔት ይቀጥላል። አሁንም እዛው የዩናይትድ ስቴትስ ጉዳይ ላይ ነው የምንቆየው። አሜሪካ ለውጭ ሀገራት የሚሰጥን እርዳታ ለ90 ቀናት እንዲቆም መወሰኗን ተከትሎ የአፍሪካ መንግስታት ውሳኔውን ሊያስከትል የሚችለውን ችግር ለመጋፈጥ በመዘጋጀት ላይ ይገኛሉ። የአሜሪካ ድምጿ የናይሮቢ ቢሮ ኃላፊ ማርያማ ዲያሎ የላከችውን ዘገባ እንግድ ወልዴ እንደሚከተለው ያቀርበዋል።
አሜሪካ ለውጭ የሚሰጥ እርዳታ እንደገና እስከሚገመገም ድረስ ለ90 ቀናት እንዲቆም ማድረጓን ተከትሎ የኬንያው የጤና ካቢኔ ጻፊ ዴብራ ባራሳ ሀገራቸው በተግዳሮቶች ውስጥ በማለፍ ላይ ያለችም በተለይም በኤችአይቪ ኤድስ እና ሌሎችም የጤና አገልግሎቶችን ማስቀጠሉ አስፈላጊ እንደሆነ አመልክተዋል።
For more than 40 years we have been able to depend on partners. DEPA has done a great job.
ከ40 አመታት በላይ በአጋሮች ላይ ጥገኛ መሆን ችለን ነበር። PEPFAR የኤችአይቪ ተጠቂዎችና የሳምባ ነቀርሳ ታማሚዎች የጤና አገልግሎት እንዲያገኙ አስችሎ ነበር። በኬንያ 3.7 ሚሊዮን ሰዎች የኤችአይቪ መድኃኒት የሚወስዱ ሲሆን በአሁኑ ወቅት ዘላቂ መፍትሄ የሚገኝበትን መንገድ ማሰላሰል አለብን። በሀገር ውስጥ የጤና ሽፋን በገንዘብ የሚደገፍበትንና የሀገሪቱ ግምጃ ቤት አማራጭ የገንዘብ ምንጭ ይኖረው እንደሆን መመልከት አለብን።
ለውጭ ሀገራት የሚሰጠው እርዳታ እንዲቆም የተሰጠው ትዕዛዝ በኋላ ላይ ተከልሶ ህይወት አድን መድኃኒቶችን ጨምሮ በአጠቃላይ ህይወት አድን የሰብአዊ ድጋፍ ትዕዛዙ እንደማይመለከተው ታውቋል። ከነዚህ ፕሮግራሞች ውስጥ PEPFAR የተሰኘውና ለኤድስ ታማሚዎች ድጋፍ የሚያደርገው ፕሮግራም ይገኝበታል። ፕሮግራሙ 55 ሀገራትን ሲሸፍን አሜሪካ እገዛውን ብታቆም የሚከተለውን ችግር ለማጤን ሀገራት በመስራት ላይ ናቸው። ደቡብ አፍሪካ ከነዚህ ሀገራት ውስጥ አንዷ ስትሆን 7.8 ሚሊዮን የኤችአይቪ ተጠቂዎች ይገኙባታል። የፔፕፋር ፕሮግራም ከፍተኛ ተጠቃሚዎች ከሆኑ ሀገራትም አንዷ ነች። የጤና ሚኒስትሩ አረን ሞሶሌዲ ባለፈው ሳምንት ጆሃንስበርግ ላይ ለሪፖርተሮች ሲናገሩ የአሜሪካ ውሳኔ ድንገተኛ መሆኑንና አሁንም የውሳኔውን ትርጉም ለመረዳት እየሞከሩ እንደሆነ አስታውቀዋል። አዲሱ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የውጭ እርዳታን በተመለከተ ለረጅም ጊዜ የሚደግፉት ጉዳይ መሆኑን አስታውቀው፣ ነገር ግን እንዲሁ የሚቀጥል ችሮታ እንዳልሆነ አመልክተዋል። በተጨማሪም እገዳው የማይመለከታቸው ዘርፎች በግልጽ ተቀምጠዋል ብለዋል።
If it saves lives, if it's emergency life-saving aid, food, medicine, whatever, they have a waiver.
ሕይወት አድን ጉዳይ ከሆነ እንደ ምግብ፣ መድኃኒት የመሰሉ ያስቸኳይ ጊዜ እርዳታ ከሆኑ እገዳው አይመለከታቸውም። ከዚህ በላይ እንዴት ግልጽ ልንሆን እንደምንችል አላውቅም።
የደቡብ አፍሪካው የጤና ሚኒስትር አረን ሞሶሌዲ በዚህ ሳምንት ከአሜሪካ ኤምባሲ ባለሥልጣናት ጋር የጤና ድጋፍንና አዲሱን የአሜሪካ ፖሊሲ በተመለከተ ተወያይተዋል። ሁለቱ ወገኖች ሕይወት አድን የጤና እገዛን በተመለከተ የግንኙነት መስመራቸውን ክፍት ለማድረግ መስማማታቸውን በአውጡት የጋራ መግለጫ አመልክተዋል። ሀገራት ሁኔታውን በማጤን ላይ ባሉበት በዚህ ወቅት በአንድ ወይም በሌላ መንገድ ሀገራት መጎዳታቸው አይቀርም የሚሉት ደቡብ አፍሪካዊው የፖለቲካ ተንታኝ አሳንዳ ጎሸንግ ናቸው።
Because a lot of public health systems, a lot of public health administration, a lot of public health
information. ምክንያቱም በርካታ የጤና ስርዓቶች፣ የጤና አስተዳደሮች፣ የህዝብ ጤና መሰረተ ልማቶች ሊኖሩ የቻሉት በፔፕፋር ፕሮግራም አማካኝነት ነው። በፔፕፋር 100% የሚደገፉ ባይሆኑ እንኳን የሚሰጠው እርዳታ ሲቆም ሀገራት ያንን መተካት ይቸግራቸዋል።
ከጤና ውጪ ያሉ ፕሮግራሞችም በውሳኔው ተጎጂ እንደሆኑ ተመልክተዋል። በሴኔጋል ከፕሬዝደንት ጆርጅ ደብሊው ቡሽ ጀምሮ የነበረውና በተለይም 550 ሚሊዮን ዶላር የሚፈጀው የኤሌክትሪክ ኃይል የማዳረስ ፕሮግራም አንዱ ነው። የሴኔጋሉ ጋዜጠኛ ማማዶ ቲዮር እንደሚለው የሀገሪቱ ጠቅላይ ሚኒስትር ኦስማኔ ሴንኮ ችግሩን በተመለከተ በቅርቡ አንስተው ተናግረዋል።
Senegal has been experiencing the MCA in his second phase. It was dealing with electricity mostly in rural areas.
ሴኔጋል ሚሊኒየም ቻሌንጅ አካውንት በሚል በሚጠራውና በገጠር ኤሌክትሪክ ኃይል የሚያዳርሰው በአሜሪካ ገንዘብ የሚደገፈው መርሃ ግብር ሁለተኛው ደረጃ ላይ ነበረች። ይህ ሁለተኛው ደረጃ 12 ሚሊዮን ሰዎችን የሚደግፍ ነበር። ከትላንት በስቲያ ጠቅላይ ሚኒስትሩ አንድ የውሃ ፕሮጀክት በሚያስጀምሩበት ወቅት መልካም ያልሆነውን ዜና ለሕዝቡ ነግረዋል።
ሀገራት ራሳቸውን ለመቻል እንዲሰሩ ሶንኮ ጥሪ አድርገዋል።
It's high time for Africans and other people to depend on themselves and not depend from the Western aid because this is what can be the drawback.
አፍሪካውያንና ሌሎችም በራሳቸው እንጂ በምዕራባውያን ላይ ጥገኛ መሆናቸው ማቆም አለባቸው። ምክንያቱም ውጤቱ እንዳየነው ነው። አዲሶቹ የሴኔጋል መሪዎች በብሔራዊ ሉዓላዊነት ላይ ያተኩራሉ። ኦስማኔ ሶንኮ የዚህ ሉዓላዊ እንቅስቃሴ መሪ ሲሆኑ ፕሮጀክቶቹ በማስቀጠል በሀገር ውስጥ ግብዓቶች ላይ መተማመን አለባቸው። ምክንያቱም በፍጹም ወደ ኋላ መመለስ የለብንም።
ባለፈው ዓመት 1 ቢሊዮን ዶላር ከአሜሪካ የተበረከተላት ናይጄሪያም በያዝነው ሳምንት አንድ የሚኒስትሮች ኮሚቴ አቋቁማ በዩኤስኤአይዲ ይደገፉ ለነበሩ ፕሮግራሞች አማራጭ የገንዘብ ምንጭ ለማግኘት መላ በመሻት ላይ ነች። ማርያማ ዲያሎ ለላከችው ዘገባ እንግዲህ ወልደነኝ ዋሽንግተን ዲሲ።
አሁን የምናልፈው መግቢያችን ላይ ወደ አስተዋወቅ ነው አብይ ዘገባችን ነው። በሲዳማ ክልል በህገ ወጥ የነዳጅ ንግድ የተሳተፉ የተባሉ 40 ሰዎች መከሰሳቸው ተገለጸ። በሲዳማ ክልል የንግድና ገበያ ልማት ቢሮ በኮንትሮባንድ ነዳጅ ዝውውርና ንግድ ተሳትፈዋል ያላቸውን 40 ሰዎችን አስሮ ዛሬ ክስ እንደመሰረተባቸው ለአሜሪካ ድምጽ አስታውቋል። ቢሮው በህገ ወጥ መንገድ ሲሸጥ የነበረ 38000 ሊትር ቤንዚን መያዙን የቢሮው ምክትል ኃላፊ አቶ ቡርቃ ቡጡላ ለአሜሪካ ድምጽ ገልጸዋል። ቢሮው ባለፉት 2 ወራት ውስጥ በነዳጅ ግብይት ላይ የተስተዋለውን የነዳጅ ንግድ ችግር ለመቅረፍ በተደረገ ዘመቻ ህገወጥ ንግድ መቀነሱና የነዳጅ ብክነት መቀነስ መቻሉንም ተናግሯል። ተጠቃሚዎች ግን ችግሩ ተባባሰ እንጂ ለውጥ አልመጣም ሲሉ ብሶታቸውን በተመሳሳይ ለአሜሪካ ድምጽ ገልጸዋል። የነዳጅና ኤነርጂ ባለስልጣን ዋና ዲሬክተር ሰሄረላህ አብደላህ በበኩላቸው ችግሩ የተፈጠረው በአቅርቦት እጥረት ብቻ ሳይሆን በህገ ወጥነት ጭምርም ነው ብለዋል። ዮናታን ዘብዴዎስ ዘገባለው።
በሲዳማ ክልል የንግድና ገበያ ልማት ቢሮ ምክትል ኃላፊና የንግድ አስራርና ቁጥር ዘርፋላፊ አቶ ቡርቃ ቡቱላም በኮንትሮባንድ የነዳጅ ዝውውርና ንግድ ተሳትፈዋል ያላቸውን 40 ሰዎችን ቢሮ ማሳሰሩና ክስ መመስረቱን ለአሜሪካ ድምፅ አስታውቋል።
ሳይጨምር በዚህ ሂደት በዚህ የተሳተፉ በተጨማሪ በህገወጥ ንግድ የተሳተፉ ወደ 40 የሚሆኑ ሰዎችን ክትትል ተደርጎ ምርመራ የተጋደ
የተከበራችሁ አድማጭ ተመልካቾቻችን፣ እንግዲህ እንደሰማችሁት የምሽቱ አብይ ዘገባችን ትንሽ የድምጽ ችግር አጋጥሞታል። እንደተስተካከለ መልሰን የምናመጣው ይሆናል። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የአርብ ምሽት የካቲት 11 2017 ዓ.ም ዝግጅታችንን ነው። አብራችሁን ስለሆናችሁ እናመሰግናለን። ዝግጅቶቻችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቪኦኤ አማርኛ የፌስቡክ ገጽ ዩቲዩብ ገጽ እንዲሁም ደግሞ ድረገጽ ላይ ተከታተሉ ዘንድ በአክብሮት ጋብዛለሁ። ድምጹ እንግዲህ እስኪስተካከል ለሁለተኛው ምዕራፍ ወደ ያዝናቸው ዘገባዎች ነው የምንሻገረው። የምሽቱ የሁለተኛው ምዕራፍ የመጀመሪያው ዘገባ ይሆናል ብለን ወደ ያዝነው ዘገባ ነው የምናልፈው። እሱን ላስተዋውቃችሁ፣ አካል ጉዳተኛ ኢትዮጵያውያንን በመርዳት ላይ የሚገኝ የ33 ዓመቱ የሐዋሳ ከተማ ወጣት አካል ጉዳተኛን የሚያስተዋውቅ ፕሮግራም ላይ ነው ያለው። እሱንም ተከታዩ ዮናታን ዘብዴስ ነው ያሰናዳ። ወደዛ ነው የምናልፈው።
መለስ ዮብ ከልጅነቱ ጀምሮም አንድ እግሩ የማይታዝለት አካል ጉዳተኛ ነው። በዚህም ምክንያት ለመንቀሳቀስ ደጋፊ መሳሪያ ያስፈልገዋል። የ33 ዓመቱ የሐዋሳ ከተማ ነዋሪ ከብዙ ዓመታት በፊት አንድ መንግስታዊ ያልሆነ ድርጅት በሰጠው ክራንች ድጋፍ ያደገው መለስ አንድ ቀንድ ድጋፉ በመሰበሩም ወድቆ ዳግም ተጎድቶ እንደነበር ያስታውሳል። በወቅቱም ለአንድ ዓመት ምንም ድጋፍ አልነበረውም። ዳግም ለመንቀሳቀስ የሚያስችለውን ክራንች ለማግኘትም አንድ ዓመት እንደፈጀበት በቁጭት ጊዜውን ያስታውሰዋል። በወቅቱ የነበረው ሁኔታም ሌሎች በተመሳሳይ ችግር ውስጥ ለሚያልፉ ሰዎች ድጋፍ ማድረግ የሚያስችል አዲስ ነገር ማቋቋም እንዳለበት እንደወሰነ ገልጿል።
እኔንም ክራንች ችግር ነው ሶዶ ክርስቲያን ሆስፒታል የገባሁት። እዛ ሶዶ ክርስቲያን ሆስፒታል ገብቼም ደግሞ ዶክተር አንደርሰን የአጥንት ስፔሻሊስት በክራንች ምክንያት ከኢትዮጵያ ወጣለሁ አለ። ምክንያቱም እኔ ታካሚዎችን አክሜ ታካሚዎቼ ደግሞ ቆሞ ማይራመዱ ከሆነ ምንድን ነው ዩዝሌስ ነው አለ። ለምንድን ነው እነዛ ያለበት የሆነ ጊዜ ክራንች ኢትዮጵያ ላይ ከአንድ ቦታ ብቻ ነበር የሚገኘው፣ እሱም በፒኦሲ ላይ ጳውሎስ ሆስፒታል ላይ ነው። ከዛ ክራንች የለም ሲባል እንዴት ክራንች አይኖርም? ታካሚዎቹ እኮ መራመድ አለባቸው ብሎ ተናደደ። ሁለት ነገር ነው እኔ ድርጅት እንዲያቋቁም ያደረገው፣ ሶስት ነገር። አንደኛው የኔ ክራንች መቸገር፣ ሁለተኛ ዶክተር አንደርሰን የመሰለኛው በኢትዮጵያ ደረጃ ወይ በአፍሪካ አንደኛ አጥንት ስፔሻሊስት ሆኖ ክራንች ከሌለ ከኢትዮጵያ እወጣለሁ ማለት ነው። ሶስተኛ ደግሞ እኔም እንደኔ ላሉ ለአካል ጉዳተኞች ስራ እድል ለምን አልፈጥርም ለምንስ የሚለው ነገር ነው። እዚህ ውስጥም አካል ጉዳተኛ የሆኑ ሰዎች አሉ።
በወላይታ ሶዶ ክርስቲያን ሆስፒታል በኦገሻነት ተቀጥሮም ያገኘውን ገንዘብ ከሌሎች አብሮ እየሰሩ ካሉ ጓደኞቹ ጋራም በመቆጠብ ወደዚህ ስራ ማምራታቸውን ገልጿል። ቀደም ሲል በሐዋሳ ከተማም መስሪያ ቦታ ተከራይቶ እንደ ዊልቸር፣ ክራንችና ሰው ሰራሽ እግሮችን በማምረትና በማቅረብ ስራ ተሰማራ። በኋላ ደግሞ ወደ ወላይታ ሶዶና ወደ ካምባታ ዞን ሀዳረው ከተማ እንዳስፋፉ ያስረዳል።
ቆይቼ እግዚአብሔር ረቶኝ የአካል ጉዳተኞች ጋር የማምረቻ ድርጅት አማኑኤል አቋቁም ያለው ከተቋቋመ በኋላ ቢያንስ 7-8 ሰዎች ከኔ ማህበር ውስጥ አካል ጉዳተኞች ያገቡታሉ። 2-3 ይህ ምንድን ነው? አቲቱዱን ቀይሯል። ክራንችና ዊልቸር ብቻ ሰውን ሶሳይቱን አመለካከት ራሱ ቀይሯል፣ ድርጅት መቋቋሙ ማለት ነው።
መለስ ዛሬ የመንቀሳቀስ ፈተናዎችን ብቻ አላሸነፈም፣ ሌሎች አካል ጉዳተኞችም በማህበረሰብ አባላት ውስጥ በነጻነት መንቀሳቀስ እንዲችሉ ኑሯቸውንም ቀላል አድርጎላቸዋል። በኢትዮጵያ በተለይ በገጠር አካባቢዎች ክራንችና ዊልቸር መግዛት ከባድ ነው። በመሆኑም የመግዛት አቅም ላላቸው ይሸጣሉ፣ ያልቻሉትም ደግሞ በነጻ ይሰጣቸዋል ብሏል።
በህይወት ያየሁት ክራንች ተሰብሮብኝ አንድ አመት ቆይቻለሁ። ክራንች ማለት ደግሞ ለሰው ልጅ እግር ነው። ዛሬ አሁን እዚህ ጋር በብዛት የተለያዩ ክራንቾች አሉ። እኔ ግን አንድ ክራንች አጥቻለሁ። አጥቼ እንጨት ነበረ፣ እንጨትን ነው በብረት ውስጥ አድርጌ ስጠቀም የነበርኩት። አሁን ግን እውነት ለመናገር አንድ ሰው ዊልቸር ከተሰበረባቸው እኛ ጋር መጥቶ ማስጠገን ይችላሉ። ሶዶ ያለ ሰው ከሆነ ሶዶ ማስጠገን ይችላሉ። ቅርብ ጊዜ አሁን ስንጀምር እዛም ከንባታ አደሮ ላይ ማስጠገን ይችላሉ። ምንድን ነው እውነትም ችግር አለ። ምክንያቱም ክራንች ማለት ለአንድ ሰው እግር ነው። ዊልቸር ማለት ለአንድ ሰው እግር ነው። እኔ አሁን ይሄ ክራንች ከሌለ መኪናዬ ጋር መግባት አልችልም።
ድርጅታቸው አካል ጉዳተኞችን ጨምሮ ከአርባ በላይ ለሚሆኑ ዜጎች የስራ ዕድል መፍጠሩን ገልጿል። ጸጋዬ አዲላ አካል ጉዳተኛ ሲሆን በመለስ ምክንያት የስራ ዕድል ከተፈጠረላቸው ወጣቶች ውስጥ አንዱ መሆኑን ተናግሯል።
ተመርቄ በቴሌኮች አልኩት። ከዛ ደውዬ ሲጠይ አሁንም ስራ አላገኘክም ምናምን ብለዋል። አዎ አልኩት። ከዛ ስራ አጥቼ ቤት ቁጭ ብያለሁ። ተመርቅ ያለሁ ግን ስራ የለም፣ ይገዳ ላይ ነው ምናምን ብሎ ስራ የለኝም አልኩ። ከዛ እሺ አሁንም እኔ ጋር መጥተ ስቶር ኪፈርነቱ ትሰራለ አለ። ሰራለሁ፣ ችግር የለም። አሁን የአዋሳ መጥቼ አዋሳ ላይ እየሰራ ነው።
አክሎ አብርሃም የስራ እድል ከተፈጠረላቸው ውስጥ ሌላኛው ወጣት ነው።
እንደ አጋጣሚ ሌላ ሾፕ ነበር የምሰራው። ክፍያቸውም ያን አልነበረም። እዚህ ድርጅት ከመጣው በኋላ ብዙ እድሎችን አግኝቻለሁ። ምክንያቱም ብርም እናገኛለን፣ ስራም ብዙ አይነት ስራ ነው። አንድ ዊንቸር ተሰርቶ እስኪያልቅ ድረስ ብዙ ስራ ነው የምንሰራው። ይህ ዊንቸር ሆኖ እስኪቆም ድረስ በጣም ብዙ አይነት መንገድ አለው። ጎማ አንስቶ ቸርኬት፣ እንደገና ይህ ብረት ተበይዶ ምናምን በጣም ፎርሰስ አለው እና ያን ሁሉ አብረን ነው እዚህ ግቢ ውስጥ። ያ የስራ እድሉ ሰፊ ነው።
መለስ በውድ ዋጋ በውጭ ምንዛሬም ወደ አገር ውስጥ የሚገቡትን እነዚህን መገለገያዎች በተመጣጣኝ ዋጋ እንደሚሸጥም ገልጿል። ለምሳሌ ከውጭ የሚመጣ አንድ አይነት ክራንች በ8,000 ብር የሚሸጥ ሲሆን ያመረተውን ተመሳሳይ ምርት በ2,000 ብር ብቻ ይሸጣል። አንድ ባለ 3 ጎማ ወንበር ከውጭ የሚመጣ እስከ 60,000 ብር የሚሸጥ ቢሆንም እሱ ያመረተው አንድ ዊልቸር ከውጭ ከሚገባው በ2 እና በ3 እጥፍ ርካሽ በሆነ ዋጋ በ25,000 ብር እንደሚሸጥ አስረድቷል።
ከውጭ የሚመጣ ዊልቸር ውድ ነው። ዶላር ይፈልጋል፣ ጊዜ ይፈልጋል። የእኛ ዊልቸር ግን እዚሁ መስተካከል ይችላል። አበለበን ነው። ኤኒታይም ሜንቴን ማድረግ እንችላለን። ይሄ ልዩነት ስላለ መንግስትም መንግስታዊ የሆኑ ተቋማትም ከእኛ ዊልቸር ቢገዙ እኛም ቢያበረታቱ የምለው ነገር ምክንያቱም እኛ ጋር ሲገዙ ልካኔ ብቻ አይደለም የሚገዙት፣ ለአካሎተኛም ስራ እድል እየፈጠሩ ነው።
መለስ በራሴ ጥረት ይህንን ላድርግ እንጂ ድጋፍ ያሻኛል ብሏል።
መንግስት እንደ መንግስት ቦታ ሊሰጠን ይገባል። ምክንያቱም እኛ እየሰራን ያለ ነው ወይ ግል ነገር አይደለም ወይ ትንሽ ነገር አይደለም። የአካል ጉዳተኛ ችግር የሚፈታ ነገር ነው። የኔን ችግር፣ የወንድሜን ችግር የሚፈታ ነገር፣ የዛ የመንግስትን ችግር የሚፈታ ነገር ነው። እና የቦታ ችግር አለን አሁን እንደሚታየው ማለት ነው። አሁን ብዙ ዊልቸር ቢታዘዝልን አሁን ቦታ የለንም፣ ተከራይተን ቢሆን ራሱ። ስለዚህ መንግስት ይህንን ማስተካከል አለበት። ሌላ ደግሞ ማሽነሪ ድጋፍም ቢያደርግልን መልካም ነው። ምክንያቱም የ2 FSR የሚሆን የአርቲፊሻል እቃዎች አሉ እዚህ ስቶር ላይ። ስለዚህ እነዚህ እቃዎች ማሽን ብናገኝ ወደ እጀታ ይቀየራሉ።
መለስ ዋና አላማዬም በኢትዮጵያ የአካል ጉዳተኞችን የመንቀሳቀሻ መሳሪያዎች ችግር መፍታት፣ ከቤታቸው ወጥተውም ንቁ ሕይወት እንዲመሩ መርዳት ነው ብሏል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም።
ተከታዩ ዘገባችን የወጣቶች የሰላምና የኢኮኖሚ ተጠቃሚነት ጥያቄን ይመለከታል። መንግስት በልዩ ልዩ የኢትዮጵያ አካባቢዎች የሚታዩትን አለመረጋጋቶች በሰላማዊ መንገድ እንዲፈታ ወጣቶች ጥሪ አቅርበዋል። በትላንትናው ዕለት በአዲስ አበባ በተካሄደ ሀገር አቀፍ የወጣቶች መድረክ ላይ የተሳተፉ ወጣቶች ለአሜሪካ ድምጽ በሰጡት ቃለ መጠይቅ በሀገሪቱ የሚታዩት ግጭቶችና አለመረጋጋቶች ወጣቱ በነጻነት እንዳይሰራ እያደረጉት እንደሆነ ተናግረዋል። ወጣቶቹ መንግስት ለእነዚህ ችግሮች መፍትሄ እንዲሰጥና የወጣቶችን ኢኮኖሚያዊ ተጠቃሚነት እንዲያረጋግጥም ጠይቀዋል። ገብረ ሚካኤል ገብረ መድህን ዘገባ አለው።
በሴቶችና ማህበራዊ ጉዳይ ሚኒስቴር በአዲስ አበባ የተዘጋጀው ሀገር አቀፍ የወጣቶች የሰላምና ደህንነት የውይይት መድረክ ከተለያዩ ክልሎች የተውጣጡ ወጣቶች የተሳተፉበት ሲሆን ወጣቶች በሰላም ግንባታ ዙሪያ ስላላቸው ሚና የሚወያይ ነበር። በዚሁ የውይይት መድረክ ላይ የተሳተፉት ወጣቶች ለአሜሪካ ድምፅ በሰጡት ቃለ መጠይቅ በአሁኑ ጊዜ ወጣቱ በልዩ ልዩ ችግሮች እየተፈተነ መሆኑን ገልጸዋል። አስተያየት ከሰጡን ተሳታፊዎች አንዱ አብዱሰላም ጣሃ በተለያዩ አካባቢዎች እየታየ ያለው የሰላም እጦት ወጣቱ ላይ ተጽዕኖ አሳድሯል ይላል።
የሰላም እጦት ወጣቱን በተለያየ መንገድ ይጎዳል ተብሎ ይታሰባል። አንደኛ ኢኮኖሚካሊ ይጎዳዋል፣ ሳይኮሎጂካሊም ይጎዳዋል። ኢኮኖሚካሊ ስንል ወጣት ትኩስ ኃይል እንደመሆኑ መጠን ተንቀሳቅሶ የራሱን ቀጣይ የኢኮኖሚ ኢምፓየር ለመገንባት ይፈልጋል። በዚህ ደግሞ ሰላም ትልቅ አስተዋጽኦ አለው። አሁን እንደምናየው ሀገራችን ኢትዮጵያ በተለያየ ቦታ ላይ የተለያዩ ግጭቶች እንዳሉ ይታወቃልና ሀገራችን ኢትዮጵያ ከጥይት ድምጽ የራቀች ሀገር መሆን ብትችል ወጣቱ ፖቴንሻሉን አውጥቶ በተሻለ መልኩ ሀገሩን የሚጠቅም እንዲሁም ደግሞ እሱንም የሚጠቅም ስራዎችን መስራት ይችላል ብዬ አስባለሁና የጦርነቱ የተለያየ ቦታ ላይ ያሉ ግጭቶች ሰላም ማጣታችን ወጣቱን በደንብ እንዳይንቀሳቀስ አቅሙን እንዳይጠቀም ትልቅ ጉዳት ጎርቶታል።
ለአሜሪካ ድምጽ አስተያየት የሰጠው በረከት መለሰም የወጣቶችን ኢኮኖሚያዊ ተጠቃሚነት ከማረጋጋት አኳያ ጉድለት እንዳለ ገልጾ ይህ በራሱ ሌሎች ችግሮችን እያስከተለ መሆኑን ያምናል።
የሰላምና ጸጥታ ጉዳዮች ያው ብዙ ጊዜ ወጣቱ የሚፈልገውን ሐሳብ አፕላይ እንዳደረገውና እንዳይተገብረው የሚያደርጉ ብዙ ችግሮች ሆኖ የሆኑበትና ተግዳሮት የሆኑበት ያሉ ችግሮች ናቸው። በአንደኝነት የኢኮኖሚካል ተጠቃሚነቱም እንደዚሁ ወጣቱ ላይ በስፋት ያልተሰራበት እንዲሁም ደግሞ አሁን ላይም ያው እየተሰሩ ያሉ ስራዎች ቢኖሩም እንደዚሁ ደግሞ እጥረቶች ስላሉ እነዛ ነገሮች ወጣቱ ላይ እንዳለው ለሰላም መረጋጋት ችግር የሚሆንበት ሁኔታዎችን ፈጥሯል ማለት ነው። እንደኔ እይታና በአንደኝነት የተጠቃሚነት ችግሮች በወጣቱ ላይ አሉና እነዛ ችግሮች ደግሞ የሰላምና የመረጋጋት ችግሮችን እንደዚሁ ያስከተሉ ነው ብዬ ነው ማምነው።
የወጣቱ ማደግና መለወጥ ለሀገራዊ መሻሻል አስተዋጽኦ ያደርጋል የምትለው ሀዊ ፈቃዱ በበኩሏ ይህ የህብረተሰብ ክፍል ልዩ ልዩ ጥያቄዎች አሉት፣ መንግስት እነዚህን ጥያቄዎች ሊመልስ ይገባል ትላለች።
በአሁን ሰዓት ላይ ስራ አጥ ይበዛል ወጣቱ ላይ። ወጣቱ ለምን ይሄ ሆነ፣ ለምን ይሄ እንደዚህ ሆነ የሚለውን ነገር ጥያቄ ይፈጠራል። ስለዚህ ለምን ይሄ ጥያቄ መልስ አያገኝም? ራሳችንን ከለወጥን በኋላ ቤተሰብ፣ ከቤተሰብ በኋላ ሀገር፣ ሀገር ትለወጣለች። የሚመለከታቸው አካል በዚህ አጋጣሚ የሚሰሙ የሚያዳምጡም ከሆነ ወጣቱ ላይ መስራት እንዳለባቸው አሁን ትምህርት ቤት አካባቢ የተለያዩ ነገሮችን እንዲፈጥሩ ተማሪዎችን እድል ቢያመቻቹ እላለሁ።
ልማዓት ተክላይ ከትግራይ ክልል መምጣቱን ተናግሮ እዚያ ያለው ወጣት የተለያዩ ችግሮችን እየተጋፈጠ መሆኑን ገልጿል። በሺዎች የሚቆጠሩ ወጣቶች ክልሉን ለቀው ወደ ተለያዩ አካባቢዎች እየተሰደዱ መሆናቸውን ገልጾ ለስደት እየዳረጋቸው ያለው ምክንያት ምን እንደሆነም እንዲህ ያብራራል።
ሰላም ስለማይሰማው፣ ጸጥታ ስለማይሰማው፣ ነገር ምን እንደሚፈጠር እርግጠኛ ስላልሆነ በእነዚህ ነገሮች እየተሰደደ ይሄዳል ማለት ነው። እየወጣ ይሄዳል። ወዴት ነው የሚወጣው? እግሩ ወደ መራበት ነው የሚወጣው። በጣም እዚህ ጋር ቻሌንጅ የሚያደርገው አደገኛ የሚያደርገው ስደት የራስ የሆነ አይነቶች አሉ። የስደት አይነቶች አንደኛው አሁን ሌጋል የሆነ ህጋዊ የሆነ ስደት አለ። ህጋዊ የሆነ ስደት ተፈራረመ ጉዞውም ሴኩር የሆነ ሴፍ የሆነ ጉዞም ያለበት ሆኖ የሚሄድበትም አላማ የተነጸረ ነው፣ የታወቀ ነው ማለት ነው። አንድ ሁለት ሶስት እንደዚህ ማድረግ ነው የሚሄደው። ወይ ለመማር ነው የሚሄደው፣ ወይ የሆነ ስራ ለመስራት ነው። እንደዛ ሰርቶ ወደ መራው ነው የሚሄደው ማለት ነው። ይህንን አደገኛ ያደርገዋል።
በክልሉ የሚታየው የድህረ ጦርነት ቀውስ እንዲፈታ በቅድሚያ የሰላሙ ሁኔታ መረጋጋት እንዳለበትም ያብራራል።
በተለይ በሰላሙ፣ በጸጥታው፣ በትምህርት፣ በጤና፣ በኑሮ እና በስደትን በተመለከተ ዙሪያ ላይ ወጣት በጣም እየተጎዳ ነው የሚገኘው። ሰው የሰላም ጉዳይ በጣም ለእኛ ሆት ኢሹ ነው። ዋናው አጀንዳችን ሰላም ነው። ሰላም እና ወጣቶች የሚለውን ነገር ዋናው አጀንዳችን ነው። ይህን ማለት ምን ማለት ነው? አሁን በዓለም ውስጥ ያለው በጣም የሚበጠብጠው ለወጣቱ የስራ እድል ፈጠራ የሚለውን ነገር ነው። እኛ ግን የስራ እድል ፈጠራ የሚለው ነጥብ በሁለተኛ ደረጃ ነው የምናስቀምጠው፣ እንደውም በሶስተኛ ደረጃ ነው የምናስቀምጠው። ከዛ በፊት ምን ምን አለ? አንደኛው ሰላም አለ፣ ሁለተኛው ደግሞ በጦርነቱ ምክንያት ስነ ልቦናውን የተጎዳ ወጣት አለን ማለት ነው። ለምሳሌ በጦርነቱ ምክንያት ስነ ልቦናው የተጎዳ ወጣት 5 ሚሊዮን ብትሰጠው እንዴት እንደሚወጣና ከዚህ ሀገር እንዴት እንደሚሰደድ ነው እንጂ የሚያስበው እንዴት አድርጎ ሀገሩ ላይ እንደሚሰራ አይደለም የሚያስበው።
የሰላም እጦት ሌሎች ተያያዥ ጉዳቶችን እያስከተለ እንደሆነ የሚናገረው አብዱሰላም ጣሃ ደግሞ ሰላምን ለማረጋገጥ ከመንግስት በኩል ቁርጠኝነት ይፈልጋል ባይ ነው።
ለመንግስትም የተረጋጋች ሀገርን መምራት ለመንግስት ትልቅ አስተዋጽኦ ይኖረዋል። ሀሳቡን ወደ መሬት ለማውረድ ሰላም አስፈላጊ ነው እና ቁርጠኝነቱ በጣም አስፈላጊ ነው። የተለያዩ የፖለቲካ ተቃዋሚዎች ይኖራሉ፣ ታጥቆ እየተንቀሳቀሱ ያሉ እንዲሁም ደግሞ በፓርቲ ደረጃ ተዋቅረው ዋና ከተማችን መዲናችን ላይ ሆነው እየታገሉ ያሉ የፖለቲካ ፓርቲዎች የተለያዩ ሀሳቦች ሊኖሯቸው ስለሚችል እነሱን ቀረብ ብሎ ከእነሱ ጋር በመወያየት የአገሪቷን ቀጣይ የኢኮኖሚና የሰላም ሁኔታ አብሮ ሮድማፕ ማዘጋጀት መቻል ይችላል እና ይህንን በደንብ ማየት መቻል አለበት። አካታች የሆነ ፖለቲካ፣ የሁሉንም ስሜት የምታዳምጥ ኢትዮጵያ ብትፈጠር ዘላቂ የሆነ ሰስተናብል የሆነ ሴኩሪቲ ይኖረናል ብዬ አስባለሁ እና አካታችነት አሁንም ላይ መታየት መቻል አለበት።
ስራ አጥነት በሁሉም አካባቢዎች ያሉ ወጣቶች አንገብጋቢ ችግር መሆኑን የገለጸው አሸናፊ አማረ በመንግስት በኩል በአግባቡ እንዲታይና መፍትሄም እንዲሰጠው ጠይቋል።
ስራ ለማግኘት ራሱ አሁን በጣም በቃ የሚከብድበት ሰዓት ነው። ሁሉ ነገር የተዘጋጋበት ሰዓት ነው። ይሄ ነገር አሁን መንግስት በደንብ ሊሰራበት ይገባል ብዬ ነው ማስበው። ስፔሻሊ አሁን ማክሮ ኢኮኖሚክስ ላይ የመጣው ኢኮኖሚ ማሻሻያ ትልቅ አሁንም መታየት ያለበት ጉዳይ ነው ብዬ ነው ማስበው ማለት ነው። ምክንያቱም ኑሮ በጣም እየናረ ነው እንጂ ምንም እንትን እያለ አይደለም እየመጣ ያለው።
በየአካባቢው ያሉት ወጣቶች በስራ አጥነት የተነሳ ለተለያዩ ችግሮች እየተጋለጡ መሆናቸውን የተናገረችው ደግሞ አፎሚያ ተረፈ ነች።
በጣም አሁን ሰፈር ውስጥ ጥቂት ቁጭ ብለው በሱስ የተጠቁ ምናምን ነው ያሉት። ስለዚህ እነሱን አነቃቅቶ ሞቲቬት አድርጎ ከሱስ አስወጥቶ የራሳቸው የሆነ አላማቸው እንዲያሳኩ መንግስት የራሱ የሆነ ለእነሱ የሚያስፈልገውን ነገር ቢሰጣቸው እነዚህ ምንም ጸጥታም ምናምን ግጭት ምናምን አይኖርም።
በረከት መለሰ በበኩሉ የወጣቱ ችግሮች እንዲፈቱ ሀሳቦቹን የሚያሰማባቸው መድረኮች ያስፈልጉታል ይላል።
ወጣቱ ሀሳብ ሼር የሚያደርግበት አይዲያ ቀርጾ ፕሮግራም አድርጎ የሚወያይባቸው መድረኮች ቢዘጋጁ ሰላምና ጸጥታ የተረጋጋ ሁኔታዎች መፍጠር የሚያስችለን ሁኔታ ይኖራል ማለት ነው እና በስፋት ወጣቱ ተሳታፊ የሆነባቸው እንደዚህ አይነት መድረኮች ያስፈልጋሉ ብዬ ነው የማምነው።
በመድረኩ ላይ የተገኙ ከፍተኛ የመንግስት የስራ ኃላፊዎች መንግስት የወጣቶችን ጥያቄ ለመመለስ ልዩ ልዩ ጥረቶችን እያደረገ መሆኑን ገልጸው ወጣቶቹ እየተፈጠሩ ያሉ እድሎችን እንዲጠቀሙና ለሰላም ዘብ እንዲቆሙ ጠይቀዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ሞዴል ዩኤን ወይም ሞዴል የተባበሩት መንግስታት ድርጅት ጉባኤ በዩናይትድ ስቴትስና በበለጸጉት ሀገራት ተማሪዎች ዓለም አቀፍ ደረጃ ዲፕሎማሲን እንዲማሩ የመንግስታቱ ድርጅት የትኩረት አቅጣጫ የሆኑ የልማት ግቦች ዙሪያም ግንዛቤ እንዲያዳብሩ የሚደረግ የውይይትና የክርክር መድረክ ነው። ዩናይትድ ስቴትስ ውስጥ ከሚገኙ ከፍተኛ የትምህርት ተቋማት መካከል አንዱ የሆነው ጆርጅ ታውን ዩኒቨርሲቲም በየአመቱ መርሃ ግብሩን ያዘጋጃል። በዚህ መርሃ ግብር ላይ ዘንድሮ ለሁለተኛ ጊዜ 45 ኢትዮጵያውያን የሁለተኛ ደረጃ ተማሪዎች ይሳተፋሉ። መርሃ ግብሩን ያስተባበረው በትምህርት ላይ የሚሰራው ኦል ፋውንዴሽን ሲሆን የተቋሙ መስራችና የቦርድ ፕሬዚዳንት አቶ ኑር ሁሴን ሀሰን ከአሜሪካ ድምጽ ጋር ቆይታ አድርገዋል። ወደዛ ነው የምናልፈው።
በመጀመሪያ ደረጃ ቪኦኤ ይህን አጋጣሚ ድል ስለሰጠኝ አመሰግናለሁ። ስሜ ኑር ሁሴን ሀሰን እባላለሁ። የመወክለው ድርጅት ኦል ፋውንዴሽን ይባላል። ኦል ፋውንዴሽን ነን ገቨርንመንታል ኦርጋናይዜሽን አዲስ አበባ ውስጥ ተመዝግቦ የሚንቀሳቀስ ድርጅት ነው።
እሺ፣ በድጋሚ በጣም ነው የማመሰግነው አቶ ኑር ሁሴን። እንግዲህ ኦል ፋውንዴሽን ከወጣቶች ጋር የሚሰራው መርሃ ግብር አለ፣ ዛሬ በዋናነት የተገናኘ ነው በዚያ ዙሪያ ለማውራት ነው። ግን ጥቂት አድማጭ ተመልካቾቻችን ስለ ተቋሙ ምንነት ግንዛቤ እንዲኖራቸው ስለምትሰሩት ስራዎች ቢነግሩኝ።
ኦል ፋውንዴሽን በተማሪዎች ዙሪያ ሰፋ ባለ ሁኔታ ይሰራል። ከተቋቋመ 2 ዓመቱ ነው። ግን ከዛ በፊት በሌላ የድርጅት ስም ከ10 ዓመት በላይ ስንንቀሳቀስ ቆይተናል። በዋናነት የምንሰራው በመንግስት ትምህርት ቤት ተማሪዎች ዙሪያ ነበር። ለሶስት ተከታታይ ዓመታት በአዲስ አበባ ውስጥ ከአዲስ አበባ ትምህርት ቢሮ ጋር በመተባበር 12ኛ ክፍል ተማሪዎችን በሂሳብና እንግሊዝኛ አወዳድሮ ሲሸልም ቆይቷል። ከዛ ሌላ አሁንም በመንግስት ትምህርት ቤት የሚገኙ 10 አውትስታንዲንግ የሆኑ ተማሪዎችን ከመንግስት ትምህርት ቤት ወደ ሳንፎርድ ኢንተርናሽናል አዲስ አበባ ውስጥ ከሚገኙ እውቅ የሆነው የኢንተርናሽናል ትምህርት ቤት ውስጥ እንዲገቡና እንዲማሩ የእኛ ድርጅት ፋሲሊቴት አድርጓል። ትምህርት ቤቱ ስኮላርሽፕ ሰጥቷቸዋል። በኢትዮጵያ ደረጃም እንደዚሁ አይነት ቅድም የገለጽኩት አይነት በመንግስት ትምህርት ቤት የሚገኙ 12ኛ ክፍል ተማሪዎችን ከትምህርት ሚኒስቴር ጋር በመተባበር በእንግሊዝኛና በሂሳብ አወዳድረን እንሸልመናል። የዛሬ ዓመት ደግሞ ወደዚህ ወደ አሜሪካ በጆርጅ ታውን ዩኒቨርሲቲ አዘጋጅነት የሚካሄደውን ሞዴል ዩናይትድ ኔሽን ኮንፈረንስ የሚለውን ለመወዳደር 20 ልጆችን ይዘን መተናል። ዘንድሮ ደግሞ እንግዲህ አሁን የተገናኘንበት ዋናው አላማ ነው 45 ልጆች ቀዳሚ ቀን እዚህ ይገባሉ፣ እዛው ድድር ላይ ይሳተፋሉ።
እሺ፣ በድጋሚ በጣም አመሰግናለሁ። እንግዲህ ይሄ ሞዴል UN የተባለው እንቅስቃሴ እዚህ ሀገር ዩናይትድ ስቴትስ ውስጥ ያሉ ተማሪዎች በተለያየ ጊዜ የሚያደርጉት ነው። ግን በዋናነት አላማው ምንድን ነው? እሱ ምን ማድረግ ነው? ሞዴል ዩኤን
ዩኤን እንግዲህ አንድ ወጣት አንድ ተማሪ ሃይ ስኩል የሚማር ተማሪ ዝም ብሎ ትምህርት ቤት ገብቶ የሚሰጠውን የትምህርት ስራ የቤት ስራዎችን ሰርቶ አጥንቶ ፈተና ተፈትኖ አልፎ ለዚህ ዓለም ብቁ ይሆናል ተብሎ ስለማይታመን ከዛ ባሻገር ራሱን በመድረክ ላይ ያለ ፍራቻ የመነጋገር ችሎታ እንዲያዳብር፣ የሪሰርች ችሎታውን እንዲያዳብር፣ ክሪቲካል የሆነ ቲንኪንግ የሆነ ችሎታውን እንዲያዳብር የተዘጋጀ ፕሮግራም ነው። በአጭሩ እንግዲህ ይሄ ምን ማለት ነው? አንድ ተማሪ እንደ አንድ ሀገር አምባሳደር ሆኖ በአንድ ኢሹ ላይ ሰብጀክት ተሰጥቶት ያንን ኢሹ ሪሰርች አድርጎ ተዘጋጅቶ መድረክ ላይ መከራከር ነው። ልክ የዩናይትድ ኔሽን አይነት ሲሙሌሽን ዲቤት ነው የሚካሄደው። አንድ ኢትዮጵያዊ ለምሳሌ አፍጋኒስታን ሊደርሰው ይችላል፣ ኮሎምቢያ ሊደርሰው ይችላል፣ ካምቦዲያ ሊደርሰው ይችላል። በዛ ዙሪያ ላይ ለረጅም ጊዜያት ተዘጋጅቶ ከሚገኙት ጓደኞቹ ጋር ተወዳድሮ እዛ ማነው ኮንፈረንስ ላይ መሳተፍ ማለት ነው። ሞዴል ዩናይትድ ኔሽን በአጭሩ ይህን ይመስላል።
እንግዲህ ባለፈው ዓመት 20 ተማሪዎችን ይዛችሁ ነው የመጣችሁት እና የባለፈው ዓመት ተሞክሮ እንዴት ነበረ? በተለይ ወጣቶቹ ላይ ያያችሁት ነገር ምንድን ነው?
እንግዲህ ጆርጅ ታውን ይህንን አይነት ፕሮግራም ሲያዘጋጅ አምናኛ ስንሳተፍ ለ61ኛ ዓመት ነበር። ከተለያዩ ዓለም ሀገራት የሚመጡ ተማሪዎች ነው የሚሳተፉበት። ኢትዮጵያ በ61 ዓመት ታሪክ በጆርጅ ታውን ኮንፈረንስ ታሪክ የመጀመሪያ ጊዜ የተሳተፈችው በእኛ ልጆች አምና ባቀረብናቸው ልጆች ነው። ይሄ ውድድር ይሄ ኮንፈረንስ እንግዲህ በጣም አውትጎይንግ የሆነ ከኢትዮጵያ የተማሪዎች ባህል ጋር ትንሽ ወጣ ያለ እና ድፍረት የሚጠይቅ ኮንፈረንስ ነው። ልጆቻችን እንደ አጋጣሚ አዲስ አበባ ውስጥ በተለያየ የእንደዚህ አይነት ኮንፈረንስ የተሳተፉም ውጭ ወጥተውም ይህን አይነት እድል ገጥሟቸው ያዩ ልጆች ነበሩ። በመጀመሪያ ትንሽ ግር ቢላቸውም በኋላ ግን በሂደት አራቱም ቀን እየተካሄደ ባለበት ሁኔታ ልጆቹ በጣም ፈጥነው ለምደው ከልጆቹ ጋር እኩል ሲከራከሩ ዲቤት ሲያካሂዱ ቆይተው ከአንዲት ወጣት ልጃችን ጀሩሳሌም ሰለሞን የቡክ አዋርድ ተሸላሚ ሆናለች።
እንግዲህ የተባበሩት መንግስታት ድርጅት የተለያዩ ሀገራት ጉዳዮች የሚነሱበት ዓለም አቀፍን ዓለምን ደግሞ የሚያስቸግሩ ተግዳሮቶች የአየር ንብረት ለውጥ፣ የሰላም እጦት፣ ሽብርተኝነት፣ የተለያዩ ጉዳዮች፣ የጤና ጉዳዮች ሁላ የሚነሱበት ስፍራ ነው እና ከዛ አኳያ እርስዎ እንግዲህ ከወጣቶችም ጋር እንደመስራቱት የኢትዮጵያን ወጣቶችን እውቀት፣ ግንዛቤ ለዛ ያላቸውን ተነሳሽነት እንዴት ይገመግሙታል?
በጣም ጥሩ ጥያቄ ነው። እንግዲህ ይሄ ፕሮግራም በአጠቃላይ ኢንተርናሽናል ዲፕሎማሲ ዓለም ላይ ያሉትን የተለያዩ የተወሳሰቡ ችግሮች እና ይህን ሁሉ የመሳሰሉ ጉዳዮች ተነስተው የሚከራከሩበት ቦታ ነው። ልክ ላይክ ዩናይትድ ኔሽን እንደሚካሄደው ማለት ነው። ኢንፋክት ቅድም እንደገለጽኩልሽ እኛ እዚህ ውስጥ በገባንበት ጊዜ በጣም አሜሪካን ውስጥ ልምድ ካላቸው እውቅ ከሆኑ ትምህርት ቤቶች የመጡ ልጆች ነበሩ። እዛ ላይ የእኛ ልጆች ያቀረቡት ቅድም እንደገለጽኩልሽ ክርክር በጣም ከእነሱ ጋር ተፎካካሪ ነው በሚባል ደረጃ አካሂደዋል ማለት ይችላሉ።
ልምድ የቀሰሙ ወጣቶች መልሰው ደግሞ ለእኩዮቻቸው እንዲያጋሩ መንገድ የመክፈት እቅድና ሀሳብ አለ ወይ? ወይም እንደዛ እንዲያደርጉ ታበረታቷቸዋላችሁ ወይ?
ይሄ እኮ ነው አንዱ ቅድም የገለጽኩልሽ ወጣቶቹ ተነቃቅተው አቅም የሌላቸው ኢንተርምስ ኦፍ ፋይናንስ ግን በኮንፈረንሱ ላይ መሳተፍ የሚችሉ ልጆችን ለማሳተፍ ከሚል ነው። አንድ ያነሳነው ነጥብ ምንድን ነው ለአዘጋጆቹ ይህን የመሰለ ፕሮግራም፣ ይሄ ፕሮግራም የወደፊት ትውልድን ለሊደርሺፕ ለማዘጋጀት፣ ዓለምን ሰላማዊ ለማድረግ፣ የሚያመቻች ኮንፈረንስ ስለሆነ በቋንቋውና በችሎታው ብቻ ሳይሆን አውሮፕላን ትኬት ቆርጦ እዚህ ሆቴል ከፍሎ መምጣት የሚችሉ ልጆች ውስን ልጆች በመሆናቸው ይሄ ፕሮግራም ደግሞ እንደ ኢትዮጵያና እንደ አፍሪካ የመሰለ ቦታ መዘጋጀቱ ትልቅ በር ከፋችና ትልቅ እድል ነው የሚለውን ጥያቄ ያቅርበን። እንግዲህ ከተሳካ ራሱ ጆርጅ ታውን ይህንን ፕሮግራም አዲስ አበባ ውስጥ መጥቶ ለመጀመሪያ ጊዜ ለማካሄድ ተፈራርመናል። ያንን ያደርጋሉ ብዬ ገምታለሁ።
እሺ፣ በጣም አመሰግናለሁ ስለነበረን ቆይታ።
እኔም አመሰግናለሁ።
አስከትለን ደግሞ የምናልፈው መስፍን አራጌ ወጣቶች የሰላም እጦት ህይወታቸውን እንዴት ጎዳው የሚለውን በተመለከተ አስተያየት አሰባስቧል። ወደዛው ነው።
አሁን እኔ ከዚህ በፊት ስሰራ የነበረው የሹፍርና ስራ ነው። ስሰራ በነበረበት ጊዜ ያው ሰላም ነበር፣ ጦርነት ምንም አልነበረም። አሁን ላይ ግን ጦርነት ስላለ ይህን ስራ ለማቆም ተገድጃለሁ። ይህንን ስራ እንዳቆም ያደረገኝ አንደኛው ነገር የአገር ጦርነቱ ነው፣ ረብሻው ማለት ነው። አሁን ደሴ በእርግጥ ያለንበት ነባራዊ ሁኔታ ሰላማዊ የሚባል ደረጃ ነው። ምንም አይነት ጦርነት እንትን ብለን አናውቅም። ግን በዙሪያው ቢያንስ 20-30 ኪሎ ሜትር ርቀን ጦርነቶች አሉ። እኔ ደግሞ የምሰራው ስራ ከደሴ የሚያስወጣ ስራ ነው፣ ሹፍርና ነው። ይህንን በማደርግበት ሰዓት በጣም ብዙ ጓደኞች ተገድለዋል፣ ሙተዋል ምናምን። ይሄ ነገር እያለ ይህን ነገር ደፍሬ መስራት የማልችልበት ሁኔታ ውስጥ ነው ያለሁት። ይህን ደግሞ በመሆኑ ስራ ፈትቼ ቁጭ ብያለሁ።
እንግዲህ ስለ ሰላም ስናወራ የሰላም እጦት እንደ ወጣት ወጥተን ገብተን የተለያዩ ስራዎችን በመስራት ራሳችንን የምንለውጥበት ሁኔታ ባለበት ልኬት አሁን ላይ ባለው የሰላም እጦት ምክንያት ግን ከዚሁ ከከተማችን እንዳንንቀሳቀስና አብዛኛው ወጣት መንቀሳቀሻና ማረፊያ አጥቶ ሱስ ላይ እንዲወድቁ የሆነበት ሁኔታ ነው ያለውና ሰላም ከሌለ የትም ልንንቀሳቀስ የምንችልበት ሁኔታ የለም። እንደሚታወቀው ደሴ ከተማ ደግሞ ነባርና በጣም የቆየች ከተማ ከመሆኑ አንጻር በአቅራቢያዋ ያሉ የገጠር አካባቢዎችም የገጠር ከተማዎችን ጨምሮ የማህበረሰብ ፍልሰት ስለሚኖር ደሴ ከተማ ላይ ያለው የስራ እንቅስቃሴዎችም ከሰው ብዛት አንጻር ማች ማድረግ ስላልቻለ ወጣቱ ያው ስራ አጥ ሆኖ ቦዝ ነው ይበልጥ ራሱን ጥሎ እንዲቀመጥ የሆነበት ሁኔታ ነው ያለው። እኔም እንደ ወጣትነቴ ደሴ ከተማ ላይ ወይም ደሴ አካባቢ ላይ ተወላጅ እንደመሆኔ በዚህ ሰዓት በርካታ ስራዎችን በመስራት ቤተሰብ ማስተዳደር ያለብኝ ነገር መሆን እንዳለበት ብናምንም ካለው የሰላም እጦት ምክንያት ግን ወደ ተለያዩ አካባቢዎች ተንቀሳቅሰን እንዳንሰራ የሆነበት ሁኔታ ነው ያለው። ያው ጦርነቱ እንደሚታወቀው አመታቶችን እያስቆጠረ ስለሆነ እንደ ልባችን ከአንድ ቦታ ወደ አንድ ቦታ ለመንቀሳቀስ የህይወት ዋስትና የምንከፍልበት ዋጋ የምንከፍልበት ሂደት ስላለ አሁን ላይ ያው አብዛኞቻችን ከስራ ተፈናቅለን እኔንም ጭምር ማለት ነው ከነበርኩበት የስራ ገበታ ላይ ተነስቼ አሁን ላይ ደግሞ በምንም አይነት ስራ ላይ የማልተዳደርና ቤተሰቦቼ ጋር ሸሽቼ የተቀመጥኩበት ሁኔታ አለ ማለት ነው።
ይህ ጦርነት የተነሳው ካለምንም ምክንያት አይደለም፣ የሆነ ምክንያት አለው። ይህን ምክንያት ደግሞ ሁሉም ሰው ተባብሮ የፖለቲካ አካሉ ከፊት ቀድሞ መፍትሄ ማበጀት ያለበት እሱ ነው ብዬ ነው እኔ የማምነው። ይህንን ነገር ደግሞ ለመፍታት የእኛም ኃላፊነት ሊኖር ይችላል፣ ግን የኛ ኃላፊነት ተከታይ ነው እንጂ ሊሆን የሚችለው ከፊት ቀዳሚ ሊሆን አይችልም። በሁለቱም ወገን ያለው ሳይድ የእኛን እንትን የሚለን ነገር ስለሌለ ማለት ነው። እና ዋናው ትልቁ ነገር ምንድነው መሆን ያለበት የፖለቲካ ሰዎቹ ከፊት ሆነው እኛን አስከትለው ወጣቱን አስከትለው ፖለቲካዊ መፍትሄ እንዲያመጡ ማድረግ። ይሄ ወጣት የሚጠብቀው ከፖለቲካ አመራሩ ሰላም ፈላጊ ሆኖ በንግግር ቢፈታው ባይ ነኝ እኔ የራሴ የሆነ አስተያየት። እኔ ፖለቲካ እውቀቱ የለኝም። በእርግጥ ግን አሁን ይህን ነገር ሊፈቱ የሚችሉ ነገሮች ከፖለቲካ አመራሮቹ ቢመጣ፣ የፖለቲካ አመራሮቹ ደግሞ ቁርጠኛ ሆነው ይህንን ነገር መስራት በትክክል ማለት ነው መሬት ላይ የወረደ ነገር ቢያደርጉ ከወሬ ያለፈው ሆኖ ማለት ነው ይህን ነገር ማድረግ ቢችሉ ጥሩ ነው ባይ ነኝ። እና እነሱ ያው እኛንም ማሳተፍ ቢችሉ በትክክል መድረኩን ፈጥረውልን ይሄ ነገር ያው መፍትሄ ያመጣል ብዬ አስባለሁ። እስካሁን ባለው ነገር ወጣቱን የሚያሳትፍ ምንም አይነት መድረክ አልተመቻቸም። ይህን ነገር ደግሞ ሲመቻች ማንኛውን ነገር ለማድረግ እኔ ብቻ ሳልሆን አብዛኛው ወጣት ዝግጁ ነው። ይህንን ነገር ለማድረግ እኛም ሁሉም ሰው ሰላም ፈላጊ ነው ብዬ ነው የማምነው። ጫካም ውስጥ አለ ኑሮ የሚዋጋውም እዚህም የፖለቲካውም ሰው ይህንን ነገር በንግግር እንዲፈታ የኛ የወጣቶች ተሳትፎ ያው በእንትኑ እንዲሆን እኛም ተሳትፏችንን ለማድረግ ዝግጁ ነን። ግን እኛ ያው የሚያስፈልገው ነገር መድረኩ ተመቻችቶ እኛን የሚያሳትፍ ነገር ሲኖር
ሰላሙን ለማምጣት ዞሮ ዞሮ በሀገር አቀፍ ደረጃ ያለው የመንግስት መዋቅር ላይ ያለው አካል ይሁን በውጭ የሚኖሩትም ኢትዮጵያውያኖች ይሁኑ ስለ ሰላም ብዙ እናወራለን። በድርድር መልኩ ይሁኑ በእርቀ ሰላም ይውረድ እንመካከር የሚለው ነገር አለ። ምንም ይሁን ምንም ግን እንደኔ ወይም እንደወጣት በእያንዳንዱ አካባቢ በድሮ በተለመደው አግባብ ባህላዊ ዘዴዎችን መጠቀም ብንችል ብዬ አስባለሁ። የሽምግልና የሀገር ሽማግሌዎች ባሊው ይሰጣሉ ብዬ አስባለሁ። ለምን አንደኛው ወንድሜ አንድ ሀቅ ይዞ ይታገላል፣ ይሄኛው ወንድሜ ሌላ ሀቅ ይዞ በሚለው አግባብ የሁለት ወንድማማቾች እልቂት ስለሆነ እሱን ለማስታረቅ ደግሞ ግዴታ ጦርነቱ ለውጥ እንደማያመጣ ረዥም ዓመት በእኛም ሀገር ብዙ ዓመት አስቆጠር በውጭ ዓለም ደግሞ በምንሰማውም ሌላ እልቂት ነው የመጣው። ስለዚህ የሃይማኖት አባቶች የሀገር ሽማግሌዎች ድሮ የነበረውን ወግና ባህል ይዘው ስለ ሀቅ ብለው ወንድማማቾችን ከሚዳሙ ይልቅ እናስታርቃቸው ብለው መስዋዕትነት ቢከፍሉ ደስ ይለኛል።
ዝግጅቶቻችንን እያገባደድን ነው። አስከትለን የምናልፈው ወደ ዩናይትድ ስቴትስ መልእክት ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ባለፉት 6 ወራት ሱዳን ለመናገር የሚከብድ ውድመትና የወንጀል አድራጎት አውድማ ሆናለች፣ የህዝቧም መከራ ተባብሶ ቀጥሏል ሲሉ የዓለም አቀፍ የወንጀል ፍርድ ቤት ICC አቃቤ ህግ ካሪም ኻን መናገራቸውን በመጥቀስ የዛሬው ርዕሰ አንቀጽ ጽሑፉን ይጀምራል። ዳርፉር ውስጥ አሉ ኻን፣ ዓለም አቀፍ ወንጀል በስፋት እንደቀጠለ ነው። በየቀኑ በህዝብ ላይ የሚፈጸመው ግፍ በጦርነት መሳሪያነት እየዋለ ነው። የሚያሳዝነው አለ ርዕሰ አንቀጹ በመቀጠል የሱዳን ህዝብ የሚደርስለት አለማግኘቱ ነው። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ ተጠባባቂ ጉዳይ አስፈጻሚ አምባሳደር ዶሮቲ ሼይ ጦርነቱ እንደ አውሮፓውያን የዘመን አቆጣጠር በ2023 ሚያዝያ ወር ውስጥ በአዲስ መልክ ከተቀጣጠለበት ጊዜ አንስተው ተፋላሚዎቹ ወገኖች መከታ የለሽ ሱዳናውያንን የአረመኔያዊ ጥቃታቸው ኢላማ አድርገዋቸዋል ብለዋል።
The brutal conflict has resulted in the world's largest humanitarian catastrophe.
ጭካኔ የተሞላበት ግጭት በዓለም ከየትኛውም ከፍተኛው የሆነውን ሰብአዊ ቀውስ አስከትሏል። 638,000 ሰዎች በሱዳን የቅርብ ጊዜ ታሪክ ከደረሰው ሁሉ አስከፊ ለሆነ ረሃብ ተዳርገዋል። 30 ሚሊዮን ሰዎች ሰብአዊ እርዳታ ያስፈልጋቸዋል። በብዙ 10 ሺዎች የሚቆጠሩ ሰዎች ሞተዋል።
ዩናይትድ ስቴትስ የትኛውንም ተፋላሚ ወገን አትደግፍም፣ ደግሞ በህዝቡ ላይ ለሚደርሰው ጥቃትና መከራ ሁለቱም ወገኖች ተጠያቂ ናቸው ብለዋል። ፈጥኖ ደራሽ ኃይሎችና ተባባሪ ሚሊሻዎቻቸው አዋቂ ወንዶችንና ታዳጊ ወንዶች ልጆችን ህፃናቱን ሳይቀር ጎሳን መሰረት ባደረገ ጥቃት በተቀነባበረ መንገድ ገድለዋል። ከተወሰነ ጎሳ የሆኑ ሴቶችና ልጃገረዶችን ደግሞ ደፍረዋል። ሌላም ጭካኔ የተመላበት ጾታዊ ጥቃት ፈጽመውባቸዋል ሲሉ አምባሳደር ሼ አክለው ተናግረዋል።
Those same militias have targeted fleeing civilians, murdering innocent people escaping conflict, and prevented remaining civilians.
እነዚያው ሚሊሻዎች እየሸሹ የሚሰደዱ ሲቪሎችን ኢላማ በማድረግ ንጹሃንን ይገድላሉ። የቀሩትን ሲቪሎች ደግሞ ነፍስ አድን እርዳታ እንዳያገኙ ያደርጋሉ። ሌላኛው ተዋጊ የሱዳን የጦር ኃይልም ሱዳን ውስጥ የጦር ወንጀል ፈጽሟል። ትምህርት ቤቶች፣ ገበያዎች፣ ሆስፒታሎችን ጨምሮ ሲቪላዊ የመሰረት ልማት አውታሮችን በስፋት በቦምብ ደብድበዋል። ሰቆቃና የዘፈቀደ ግድያ ፈጽመዋል።
እንዲህ ያለውን አስከፊ ወንጀል የፈጸሙ በተጠያቂነት መያዝ አለባቸው ያሉት አምባሳደር ዶሮቲ ሼ በሱዳን ባለፉት 20 ዓመታት ግፍ ፈጽመው በተጠያቂነት ያልተያዙ በርካቶች እንዳሉ አውስተዋል።
We urge the international community to work to bring those individuals to trial.
ዓለም አቀፍ ማህበረሰብ እነዚህን ሰዎች በፈጸሟቸው ወንጀሎች በይፋ በተጠያቂነት ለፍርድ እንዲቀርቡ ለማድረግ እንዲሰራ ጥሪ እናቀርባለን። ግጭቱ እስካሁን ለመቀጠሉ አንዱ ምክንያት ከ10 ዓመታት በፊት ተጠያቂዎችን የሚያስራ አለመሰራቱ ነው።
አክለውም ዩናይትድ ስቴትስ የሱዳን ጦርነት እንዲያከትም የሚደረጉ ጥረቶችን መምራቷን ትቀጥላለች ሲሉ የተናገሩትን ርዕሰ አንቀጹ አስፍረዋል። የሱዳን የጦር ኃይልና ፈጥኖ ደራሽ ድጋፍ ሰጪ ኃይል አርኤስኤፍ የሚፈጽሙት ዘግናኝ ጥቃት መቆም አለበት። ተፋላሚዎቹ ወገኖች ለሲቪሉ ሕዝብ ሰብአዊ ረድኤት እንዲደርስ መፍቀድ አለባቸው። ግድያው ገና ድሮ መገታት ነበረበት። የሱዳንን ሕዝብም ሰላምና ብልጽግና የተመላበት ኑሮውን ለመገንባት ማስቻል ይገባ ነበር ሲሉ የተናገሩትን ጠቅሶ ርዕሰ አንቀጹ ጽሑፉን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
አድማጮቻችን፣ ለምሽቱ ያዝናቸው ዘገባዎች እዚህ ላይ ተጠናቋል። አብራችሁን ስለነበራችሁ አመሰግናለሁ። ሳስተናግዳችሁ የቆየሁት ኤደን ገረመው ነኝ። ጤና ይስጥልኝ።